Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ አድማጮች። ዛሬ አርብ መስከረም 30 2007 ዓ.ም ነው። የዚህ ልዩ ፕሮግራም መሪ ኃይሉ ታምራት የተለያዩ ቅንብሮችን እዤ ከማስተናግዳችሁ አዲሱ አበበ ጋር እስከ ምሽቱ አንድ ተኩል ይቆያል። መልካም ምሽት እንመኛለን። አሁን ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ብሪታንያ በሁለት የለንደን አውሮፕላን ጣቢያዎቿና በዩሮስታር የባቡር ጣቢያ ከምዕራብ አፍሪቃ በሚገቡ መንገደኞች ላይ ጠንከር ያለ የኢቦላ በሽታ ምልክት ምርመራ ማድረግ እንደምትጀምር አስታውቃለች። በሌላ ዜና መቄዶንያ ወይም በእንግሊዝኛው መሴዶኒያ በምትባለው ሀገር አንድ እንግሊዛዊ ኢቦላ ነው ተብሎ በተጠረጠረ ሕመም መሞታቸው ተሰምቷል። የመቄዶንያ ሆስፒታል ባለስልጣናት ሲናገሩ ያረፉት ሰው የኢቦላ ምልክቶችን እንደ ትኩሳት፣ ማስታወክና በሰውነት ውስጥ ደም መፍሰስ የመሳሰሉ ሕመሞች እንደነበሯቸው ገልጸዋል። ወደ ሆስፒታሉ የወሰዷቸው ሰዎች እኚሁኑ የታመሙትን ሰው ከሰው እንዳይገናኙ መደረጉንና ሰውየው አርፈውበት የነበረው ዋና ከተማዋ ስኮፕጂ የሚገኝ ሆቴል መታሸጉን የደረሰን ዜና አስታውቋል። እኚህ ሰው ወደ መቄዶንያ ከመሄዳቸው በፊት ወደ አፍሪካ ተጉዘው የነበረ ይሁን አይሁን ለጊዜው የተነገረ ነገር የለም። በሌላ ዜና ዩናይትድ ስቴትስ በኒውዮርኩ ጆን ኤፍ ኬኔዲ አውሮፕላን ማረፊያ በኩል ከጊኒ፣ ከላይቤሪያና ከሴራሊዮን የሚገቡ መንገደኞችን ከነገ ቅዳሜ ጀምራ ትመረምራለች። በሚቀጥለው ሳምንት ደግሞ ይኸው ምርመራ የዋሽንግተኑን ዳላስንና የቺካጎን ኦሄርን ጨምሮ በአራት አውሮፕላን ማረፊያዎች መካሄድ እንደሚጀምር ተነግሯል። ፓኪስታናዊቱ ለልጆች ትምህርት መብት ተሟጋች ማላላ ዩሳፍዘይ እና ህንዳዊው ለህጻናት መብት ተከራካሪ ካይላሽ ሳትያርቲ የዘንድሮን የኖቤል የሰላም ሽልማት በጋራ ማሸነፋቸው ተነግሯል። የኖርዌዩ የኖቤል ኮሚቴ ዛሬ የሁለቱን የሽልማቱን አሸናፊነት ይፋ ባደረገበት መግለጫው በልጆችና በወጣቶች ላይ የሚፈጸም ጭቆና እንዲወገድ፣ የልጆች ሁሉ የትምህርት መብት እንዲከበር በመታገላቸው አሸንፈዋል ብሏል። አንዱ ሂንዱ፣ ሌላዋ ሙስሊም፣ ደግሞም አንድ ህንዳዊና አንድ ፓኪስታናዊ ለትምህርት እንዲሁም ጽንፈኝነት እንዲጠፋ ለጋራ ዓላማ መታገላቸው ከፍተኛ ግምት ይሰጠዋል ብሏል የኖቤል ኮሚቴው። ቱርክ ድንበር አካባቢ በምትገኘው የሶሪያ ኩርዷ ኮባኒ ከተማ ዛሬ አርብ ከባድ ውጊያ እንደተካሄደባት ተገልጿል። የእስልምና መንግስት ነኝ ብሎ ራሱን የሚጠራው ቡድን ነውጠኞች አካባቢውን በሙሉ ለመቆጣጠር እየገሰገሱ ናቸው። እማኞች ሲናገሩ ነውጠኞቹ የኮባኒን የተወሰነ አካባቢ ዛሬ በመድፍ የደበደቡ ሲሆን ኩርዶቹ ተዋጊዎችም ላለፉት 3 ሳምንታት ጽንፈኛው ቡድን ስትራቴጂያዋን ከተማ ለመያዝ የያዘውን ግስገሳ ለመመከት እየተዋጉ ናቸው። የተባበሩት መንግስታት የሶሪያ ልዑክ ስቴፋን ደሚስቱራ ኮባኒ ከተማ ውስጥ ቢያንስ 500 ሰዎች አሁንም በውጊያው መሀል ተጠምደው አሉ ብለው ከተማይቱ በጽንፈኛ እስላማዊዎቹ እጅ ከወደቀች ግን እንደሚፈጇቸው ነው ሲሉ አስጠንቅቀዋል። ትናንት ሐሙስ በዩናይትድ ስቴትስ የሚመሩት የህብረቱ ኃይሎች ኮባኒ በሚገኙ የእስልምና መንግስት ይዞታዎች ላይ ከባድ ድብደባ አካሂደዋል። የሚጠቀምባቸውን ህንጻዎችም እንደደበደቡ ነው የተነገረው። በመጨረሻም የሰሜን ኮሪያው መሪ ኪም ጆንግ ኡን ዛሬ በሀገሪቱ ከፍተኛ ቦታ በሚሰጠው አንድ ዓመታዊ ክብረ በዓል ላይ ሳይገኙ መቅረታቸው ስለ ጤናቸውና ስለ ፖለቲካዊ ስልጣናቸው ይዞታ የሚነፍሰውን አሉባልታ አባብሶታል። የ31 ዓመቱ ሚስተር ኪም እንደ ኤሮፓውያን አቆጣጠር መስከረም 3 ቀን ከአንድ ወር በላይ በፊት ማለት ነው በአንድ የሙዚቃ ድግስ ላይ ከተገኙ ወዲህ በህዝብ ታይተው አያውቁም። በዚህ ምክንያት በጽና ታመዋል፣ በመፈንቅለ መንግስትም ከስልጣናቸው ወደ ጎን ገፋ ተደርገዋል የሚለውን ግምት ቀስቅሶታል።
በሶስት ሰዓት ደግሞ ተጨማሪ የዜና ወጃ ጊዜ በርከት ያሉ ዜና እናቀርባለን። ወደ መጀመሪያ ቆነበር እንለፍ። ኢትዮጵያ ውስጥ ለሰላማዊ ሰልፎችና ህዝባዊ ስብሰባዎች የመንገድ ላይ ቅስቀሳ ማድረግን የሚከለክል ህግ አለመኖሩ ተረጋግጧል ሲል የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ አስታውቋል። ኢህአዴግን ጨምሮ የተለያዩ ፓርቲዎች የተወከሉበት ኮሚቴ ያደረገውን ማጣራት የቀሰቀሰው ኢዴፓ በጉዳዩ ላይ የህግ ክትትል አለን ብሏል። ሰላማዊ ሰልፍ ለማካሄድ እውቅና ካገኘን በኋላ በመንገድ ላይ ቅስቀሳ እንዳናካሄድ ተከለከልን፣ ቅስቀሳ ያካሄዱ አባሎችም ታሰሩብን ሲሉ ተቃዋሚዎች ቅሬታ አሰምተዋል። ዘጋቢያችን እስክንድር ፍሬው የኢዴፓን ፕሬዝዳንት ዶክተር ጫኔ ከበደን አናግሮ የተላከልን ዘገባ ይኸው።
ጉዳዩ በኢዴፓ ይቅረብ እንጂ በሌሎች ተቃዋሚ ፓርቲዎችም ሲነሳ የነበረ ነው። በተለይ ባለፈው የ2006 ዓመተ ምህረት ሰላማዊ ሰልፎችን የጠሩ የተቃዋሚ ፓርቲዎች እውቅና ካገኘን በኋላ መቀስቀስና ለደጋፊዎቻችን ጥሪ ማድረግ ተከለከልን ሲሉ ተደጋጋሚ ስሞታ አሰምተዋል። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ለሐምሌ 12 2006 ዓ.ም ጠርቶት የነበረውን ህዝባዊ ስብሰባ የሰረዘውም ለቅስቀሳ የወጡ አባሎችና የቅስቀሳ መኪናቸው ታሰረ በሚል ነው። ለዚህ ጉዳይ ገዢውን ፓርቲ ኢህአዴግን ተጠያቂ ያደረገው ኢዴፓ ቅሬታውን ለሀገር አቀፉ የፖለቲካ ፓርቲዎች ምክር ቤት አቅርቧል። ገዢው ፓርቲ ኢህአዴግ ከሳሹ ኢዴፓና ሌሎች 7 የተቃዋሚ ፓርቲዎች በአባልነት የሚገኙበት ይሄው ምክር ቤትም ኮሚቴ አቋቁሞ ጉዳዩን ሲያጣራ ቆይቷል። በአጣሪው ኮሚቴ ውስጥ የራሱ የኢህአዴግ ተወካይ ጭምር መሳተፋቸውን የገለጹት የኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ የመኪና ቅስቀሳ ፈቃድ ለመስጠትም ሆነ ለመከልከል የሚያስችል ህጋዊ ማዕቀፍ እንደሌለ በማጣራቱ ስራ ተረጋግጧል ሲሉ ለቪኦኤ አብራርተዋል።
በአጣሪ ኮሚቴው ውስጥ ኢህአዴግ የወከለውም ሰው ባለበት ይህ ተጣርቶ የህግ ክፍተት ያለ መሆኑን ምክንያቱም አዲስ አበባ መስተዳድር ስብሰባና ፈቃድ በሚሰጠው ክፍል በሰጠን አቅጣጫ መሰረት የስብሰባ ጥሪ ፈቃድ ህግም የለም እንዲህ አድርጉ የሚልም ነገር የለም።
አታርጉም አታድርጉም የሚልም የለም። በመኪና መቀስቀስ ይፈቀዳልም አይፈቀደምም የሚል ህግ የለም ነው
የሚል ህግ የለም። ስለዚህ ይሄ የህግ ክፍተት ያለ መሆኑን አጣሪ ኮሚቴው ይዞ ተመልሷል። ስለዚህ ይሄ የህግ አግባብ የለም ከተባለ በውስጠ ታዋቂነት ስብሰባ ጥሪ ከተደረገ ቅስቀሳ ማድረግ እንደሚቻል ነው የሚታወቀው። እስካሁንም ድረስ የመጣ ነው ልምድ እንደዛ ነው።
ይሄ ነው የእናንተ እምነት?
አዎ፣ የኛ እምነት ከዚህ አንጻር ነው የሚታየው። ስለዚህ የስብሰባ ፈቃድ ከተገኘ በቀጥታ የስብሰባ ፈቃድ ቅስቀሳና የመኪና ላይ ቅስቀሳ ፈቃድ ራሱን የቻለ እንደሌለ ከአሁን በፊትም በተደጋጋሚ ይህንን ድርጊት ስንፈጽመው የነበረ በመሆኑ ህጉ ይህንን የሚያካትት ባለመሆኑ በእኛ በኩል የህግ ክፍተት ያለ መሆኑን አምነናል።
ስለዚህ እርስዎ እያሉኝ ያሉት ለስብሰባው ለአዳራሹ ስብሰባ ሊሆን ይችላል ወይ ለሰላማዊ ሰልፍ ፈቃድ ከተሰጠ ለቅስቀሳውን ፈቃድ እንደተሰጠ ይቆጠራል ነው?
ትክክል ነው። ለስብሰባውን ፈቃድ እንደተሰጠ ይቆጠራል ነው። በመሰረቱ
ለቅስቀሳው
ፈቃድ እንደተሰጠ ይቆጠራል ነው በአብዛኛው የፖለቲካ ፓርቲዎች እምነት የሚታየው። ከዚህ አንጻር እንግዲህ ይህንን ያልነውን ጉዳይ አግባብ እንዳልሆነ፣ ሁለተኛ ሰላማዊ ሰልፍም ለማድረግ ፈቃድም ለመጠየቅ የማሳወቅ ግዴታ እንጂ ይሄንን አድርጉልን ብለን የመጠየቅም ግዴታ የለብንም። ይሄ ህግም አዋጅም አለን።
ይሄ ምን ያህል አሳሪ ነው? ይሄ አሁን ለምሳሌ ኮሚቴ ተቋቋመ፣ ገዢው ፓርቲ ኢህአዴግ ያለበት ሌሎች ተቃዋሚ ፓርቲዎችም ያላችሁበት ኮሚቴ ነው ይሄንን ያጣራው። ይሄ ያጣሪው ኮሚቴ ያመጣው ውጤት ምን ያህል አሳሪ ነው? ምን ያህል ይገዛል? እዛ ያላችሁት አባል የሆናችሁትን ፓርቲዎች ሌሎቹንም ምን ውጤት ያመጣል ብላችሁ ጠብቃላችሁ ማለት ነው? ይሄ
በእኛ በኩል ይሄ ውሳኔ በሚመጣበት ወቅት ኢህአዴግም እንደዚሁ በመግባባት ይቀበለዋል የሚል እምነቱ ነበረን። ይሄ ካልሆነ ግን ይሄን ጉዳይ እያጸደቅናቸው ባሉ የመተዳደሪያ ደንቦች መሰረት እንደገና ጥያቄውን አቅርበን ኢህአዴግን ውሳኔውንና እምቢተኝነቱን የሚፈትሽበትን መንገድ እንደገና ጥያቄ ማቅረብ እድሉ ይኖራል። ከዚህ አንጻር ሌሎች የተቃዋሚ ፓርቲዎችም በዚህ ጉዳይ ላይ ሙሉ በሙሉ ማለት ይቻላል ይህንን ውሳኔ ተቀብለውታል።
የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባል የሆኑ የተቃዋሚ ፓርቲዎች ሙሉ በሙሉ ሲሉ ስንት ናቸው? ለምሳሌ ስንቶቹ ተቀበሉት? ስንት ናቸው አጠቃላይ የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ስንታችሁ ተቀበላችሁት?
9 ነን። ከ9 ውስጥ ኢህአዴግ ብቻ ሳይቀበለው 8ቱ ተቀብለውታል።
ከዚህ በኋላ እንገዛበታለን ነው ወይስ ተቀበልነው ሲባል ምንድነው? ለአድማጭ ግልጽ ለማድረግ
ተቀበልነው ሲባል ይሄ ነገር አጣሪ ኮሚቴው ይዞት የመጣ የድምዳሜ መጠየቅ የሚገባው ክፍል በህግ ማግባብ እንዲጠየቅ የሚያደርግና ፓርቲያችንን የደረሰበትን በደል ሊክስ የሚችል አይነት ውሳኔ ነው።
አጣሪ ኮሚቴው በዚህ ሪፖርቱ የሐምሌ 12ቱ የኢዴፓ የስብሰባ ጥሪ እንዲደናቀፍና አባላቱም እንዲታሰሩ መደረጉ ተገቢ ያለመሆኑን አረጋግጧል ሲሉም ዶክተር ጫኔ አስረድተዋል። በማጣራቱ ስራ የተሳተፈውና በሪፖርቱ ላይም የፈረመው ገዢው ፓርቲ ኢህአዴግ ግን በኋላ ላይ አልቀበለውም ብሏል ሲሉ የኢዴፓው ፕሬዝዳንት ተናግረዋል። ገዢው ፓርቲ ኢህአዴግና የአዲስ አበባ አስተዳደር የስራ ኃላፊዎች በጉዳዩ ላይ አስተያየት እንዲሰጡ ለማድረግ ያደረኩት ጥረት ለጊዜው አልተሳካም። ከተሳካና አስተያየታቸውን ካገኘው በቀጣይ ዘገባ መለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በዩናይትድ ስቴትስ የመጀመሪያው የኢቦላ ታማሚ የሆኑት ላይቤሪያዊው ቶማስ ኤሪክ ደንከን ከዚህ ዓለም በሞት መለየትን ተከትሎ ለመሞታቸው ምክንያት የሆኑት ጉዳዮች እያነጋገሩ ነው። በኢቦላ ወረርሽኝ ላይ ትኩረት የሚያደርገው ተከታታይ ዝግጅታችን ይህንን መነሻ በማድረግ የተቀናበረ ውይይት ይዞ ቀርቧል። እንግዳችን ዶክተር ብስራት ኃይለመስቀል በሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ተባባሪ ፕሮፌሰርና የመድኃኒቶች መረጃ ክፍል ዲሬክተር ናቸው። አሉላ ከበደ ነው ያነጋገራቸው።
ዶክተር ብስራት ኃይለ መስቀል የኢቦላ ወረርሽኝና አማራጭ የሙከራ ሕክምናዎችንም በተመለከተ ተከታታይ ውይይታችን ቀጥሏል። ቶማስ ኤሪክ ደንከን የተባሉ ህመምተኛ ከዚህ ቀደም ባለው ውይይታችንም አንስተናቸዋል። የሙከራ ሕክምና ከተጀመረላቸው በኋላ በትላንትናው ዕለት ከዚህ ዓለም በሞት ተለይተዋል። የእሳቸው ማረፍ በርከት ያሉ ጥያቄዎች እንዲነሱ አድርጓል። በርግጥ ይህ ለመጀመሪያ ጊዜ ለርሳቸው የተሰጠ የሙከራ መድኃኒት ፍቱንነት ሳይኖረው ቀርቷል ወይ ከሚለው አንስቶ ሌሎች ምክንያቶች እንዲጠየቁ አድርጓል። ለህመሙ መጋለጣቸው የታወቀው ቆይቶ ነው። ህክምናው የተጀመረው ቆይቶ ነው። ያሉበት ሁኔታ ተባብሶ ነበር። በርከት ያሉ ጥያቄዎች እየተነሱ ነውና እስኪ እነኚህን ጥያቄዎች ለመመለስ ሚስተር ደንከንንም ለዚህ በሽታ ከተጋለጡበት አሁን ለህልፈት እስከበቁበት ያለውን ሁኔታ በወፍ በረር መለስ ብለን በመመልከት ብንጀምር።
አዎ፣ ሚስተር ደንከን እዛ ሀገሩ በቅጽል ስማቸው ኤሪክ ተብለው ነው የሚጠሩት። ወደ አሜሪካ ሀገር ለመጀመሪያ ጊዜ ነው የመጡት። ሲመጡ መታመማቸውን አያውቁም ነበረ። ከመጡ በኋላ ነው የታመሙት። ሀገራቸው ብዙ ስራ ሰርተዋል። ጎረቤታቸውን እረዳለሁ ብለው ነው ይሄን በሽታ ሊይዛቸው የቻለው፣ ግን መያዛቸውን አላወቁም ነበረ እና እዚህ ሀገር ከመጡ በኋላ ቴክሳስ የሚባለው ስቴት ሄደው የድሮ 19 ዓመት በፊት የነበረች እጮኛቸውን ለማግኘት ብለው ነው የመጡት። ልጅ አላቸው፣ 19 ዓመት ልጅ። ያን ለማየት ብለው መጥተው እዚህ አሜሪካ ሀገር እግራቸው ከረገጠ በኋላ ነው እንግዲህ ይሄ በሽታ የታየባቸው። እንደታየባቸውም ሄደው ነበረ። በድንገተኛ ሆስፒታል ገብተው ነበር እዛው ቴክሳስ ውስጥ። ግን በጊዜው የነበሩት ሐኪሞች ኢመርጀንሲ ሩም ያሉት ከኢቦላ ጋር ሳያገናኙት ቀርተው የሆድ ህመም ማስቀመጥ፣ ማስታወቅ፣ ማቅለሽለሽ ስለነበረ እና ለማቅለሽለሽ እና ለማስታወቅ የሚሆን መድኃኒት አንቲባዮቲክ ሰጥተው ወደ ቤታቸው መልሰዋቸዋል። ከዛ በኋላ ነው እንደገና ከአራት ቀን በኋላ ታመው በሽታቸው እየጠና ሲመጣ ተመልሰው ሆስፒታል ሲገቡ ነው እንግዲህ ያን ጊዜ ነው ለመጀመሪያ ጊዜ የኢቦላ በሽታ ሊሆን ይችላል ተብለው ለብቻው በተለየ ክፍል እንዲቀመጡ የሚያስፈልገው ጥንቃቄ ሁሉ የተደረገላቸው። እንግዲህ ለምን መጀመሪያ ላይ አልታወቀላቸውም የሚለው ብዙ ምክንያቶች ሊኖሩ ይችላሉ።
ብዙም እያነጋገረ ነው። እንዳሉት ደግሞ ቀደም ሲል አለመታወቁ ጊዜም የወሰደ ይመስላል። የምርመራውም ሂደት ሕክምናውም ፈጥኖ እንዳይጀመር አዋጥቷል የሚል ጥያቄ የሚያነሱ ወገኖች አሉ።
አዎ፣ ለነርሶቹ ከላይቤሪያ እንደመጡ ተናግረው ነበር። ግን ያ የሰጡት መረጃ በትክክል በሙሉ ሐኪሞቹ ይዩት አይዩት ሐኪሞቹ ራሳቸው በጊዜው ኢቦላ ገና መምጣቱ ስለነበረ ምን ያህል ጥርጣሬ ይኖራቸው ከኢቦላ ጋር ያገናኙት አያገናኙት የታወቀ ነገር የለም። ግን ብዙ ምክንያቶች አሉ ለሰውየው መሞት ምክንያት የሆነው። አንደኛ ይሄ ጊዜ የፈጀው ነው። 6 ቀን ሙሉ ሕክምና ሳያገኙ ሆስፒታል ደርሰው ሕክምና ፈልገው ግን የሚያስፈልገው ስላልተደረገላቸው ትልቁ ተስተዋጽኦ ያደረገ ይመስለኛል። ከዛ ሆስፒታልም ከገቡ ኢቦላ መሆኑ ከታወቀ በኋላ በላቦራቶሪ ሁሉ ከተረጋገጠ በኋላ ለ6 ቀን ያህል ምንም ለሌሎቹ የተደረገላቸው መድኃኒት አልተሰጣቸውም ነበረ። ብዙ ምክንያቶች አሉ። አንደኛ ዚማፕ የሚባለው ከእሳቸው በፊት ለታመሙት በሽተኞች የተሰጠው መድኃኒት አቅርቦቱ ስላለቀና ተጨማሪ ዶስ ስላልነበረ መሰጠት አልተቻለም። ስለዚህ ሌላ በጥናት ላይ ያለ መድኃኒት ተሰጥቷቸዋል። ብሬን ሲዶፎቪር የሚሉት ነው። እሱ ተሰጥቷቸዋል። እንግዲህ ለየት የሚያደርገው ምንድን ነው? ሌላም ሰው ብሬን ሲዶፎቪር ተሰጥቶት አሜሪካዊ ያለ ከዛው ከላይቤሪያ የመጣ እሱ ግን ተጨማሪ ከዚህ ከመድኃኒት ተጨማሪ የመጀመሪያው የዳነው አሜሪካዊ ሐኪም ስለዳነ የእሱ ደም ተጣርቶ ውስጡ ሰውነት ውስጥ ያለው ኬሚካል ተሰጥቶታል ተጨማሪ።
ሴረም የሚባለውና ከደም ውስጥ የተቀዳ የደም አካል የሆነ በሰውነት ውስጥ የበሽታ መከላከል ኃይልን መቀስቀስ የሚችል ሕክምና ነው እያስረዱን ያሉት። እስኪ ዘርዘር ያርጉልን።
አዎ እንግዲህ ይሄ ከአሁን በፊት ለብዙ ጊዜ በሕክምና ላይ ያለ ልምድ ነው። አንዳንድ በሽታዎች ሰውነታችን እንደ ክትባት ራሱ የሚሰራው ሰውነታችን ራሱን በራሱ የሚጠብቅ የተለዩ በሽታ የሚከላከሉ ሴሎች ያመነጭና አንታይባዲ እንላቸዋለን። ያ አንታይባዲ ያ ቫይረስ ወይ ያ ጀርም ሰውነታችን ሲገባ ሰውነታችን የራሱን መከላከያ ሰርቷል ማለት ነው። እና አንዳንድ ጊዜ ያን መከላከያ ከሰሩ ሰዎች ደም ይቀዳና ያ መከላከያ ሴሎች ተጣርቶ ከደም ውስጥ ይወጡና በመርፌ መልክ ለሰዎች ይሰጣሉ። ይሄ የታወቀ ነው። ከአሁን ከ30 አመት 40 አመት በፊት ጀምሮ በተለያየ መድኃኒቶች የምንጠቀምበት ነው እና አሰራሩ የተለመደ ነው። ለዚህ ለኢቦላ ግን የመጀመሪያው
ነው። ለኢቦላ
ወረርሽኝ ምክንያት በአሁኑ የመጀመሪያ የተደረገ ነው እና የመጀመሪያው ሐኪም አሜሪካዊ ሐኪም ታሞ ሲመጣ እሱ ዚማፕ አግኝቶ ከዳነ በኋላ ተጠይቆ ፈቃደኛ ስለሆነ እሱ ደም ሰጥቶ ከደሙ ተጣርቶ የተሰጣቸው ሌሎች የታመሙ በሽተኞች አሉ። አንደኛው ሄም ኮፖ የሚባለው የካሜራማን ታሞ መጥቶ ሁለት መድኃኒት ነው የተሰጠው። ይሄ ብሪንስ ሲዶፎቪር እንደ ሚስተር ዳንከን ተሰጥቶታል። ተጨማሪ ደግሞ የዚህ ሰውዬ ደም በአጋጣሚ ደግሞ የእሱ የደም አይነት እና የዚህ የካሜራማኑ ደም አይነት ተመሳሳይ ሆኖ ስለተገኘ ያ ደም ተሰጥቶታል። ለሌላም ለአንድ ሴት ተሰጥቷታል። በሚስተር ዳንከን ጊዜ ይሄው ሐኪም ተጠይቆ ነበር ደም እንዲሰጥ፣ ፈቃደኛም ሆኖ ነበር፣ ግን ተመልሶ አልጠየቁትም። እንግዲህ ብዙዎቹ እንደሚሉት ከሆነ የእሱ ደምና የበሽተኛ ሚስተር ደንካን ደም ባይገናኝ ሊሆን ይችላል ብለው ነው
ግምት የሰጡት።
በኢቦላ አብስቶ የተጠቁት የላይቤሪያና የሴራሊዮን የጤና ባለሙያዎች እንዲሁም ሰራተኞች የአደጋ ሁኔታ ክፍያ እንዲታሰብላቸው እየጠየቁ ነው። በሌላ በኩል ደግሞ ሴራሊዮን ውስጥ የቀብር ሰራተኞች ሳምንታዊ አበላችን አልተከፈለንም ብለው ስራ በማቆማቸው አስከሬኖች በየመንገዱ ወዳድቀው እየታዩ ነው። ላይቤሪያ ውስጥ ደግሞ በሺዎች የሚቆጠሩ የተባሉ የጤና ሰራተኞች ከፊታችን ሰኞ ጀምሮ ስራ ለማቆም እየዛቱ ናቸው። ፕሪንስ ኮሊንስ ከሞንሮቪያ ላይቤሪያ የዘገበውን አካታ አንሉክ ከዳካር የላከችውን ሪፖርት ሰሎሞን አባቴ ያቀርበዋል።
15,000 አባላት ያሉት የላይቤሪያ የጤና ሠራተኞች ማኅበር የፊታችን ሰኞ ጥቅምት 3 2007 ዓ ም አድማ እንዲመቱ ለአባላቱ ጥሪ ማስተላለፉን ገልጿል። የማኅበሩ ዋና ጸሐፊ ጆርጅ ዊሊያምስ በሰጡት መግለጫ ለሠራተኞቹ የአደገኛ ሁኔታ ክፍያ እንዲታሰብላቸው፣ ጥቅማጥቅሞችና የተሻሉ ደህንነታቸው የተጠበቀ የሥራ ሁኔታዎች እንዲመቻቹላቸው ጠይቀዋል።
What we take home is insufficient for the kind of risks and kind of jobs we do.
እየሰራን ካለው የሥራ አይነት ጋር ሲታይ የሚከፈለን ጨርሶ የሚመጣጠን አይደለም። ይህን ደግሞ መንግሥታችን ለረጅም ጊዜ ሲነግረን ኖሯል። እንግዲህ ማናችንም ይህንን አንቀበልም።
የጤና ባለሙያዎች ማኅበሩ ለአባላቱ እንዲከፈላቸው እየጠየቀ ያለው በኢቦላ እንክብካቤ መስጫና ሕክምና ማዕከላቱ ውስጥ እንደሚሠራው የሥራ አይነት በወር ከ500 እስከ 1500 የአሜሪካ ዶላር የሚደርስ ደሞዝ ነው። መንግሥቱ የሚናገረው ያንን ያህል ገንዘብ መክፈል እንደማይችል ነው። የኢቦላ እንክብካቤና ሕክምና የሚሰጡ የጤና ሠራተኞች ቫይረሱን ከሚያስተላልፉ ከሕሙማኑ ከሚወጡ ፈሳሾች ጋር እጅግ በቀረበ ሁኔታ ለመነካካት የተጋለጡ በመሆናቸው የሚሰሩበት ሁኔታም አደገኛ መሆኑን ይናገራሉ። በአሁኑ የምዕራብ አፍሪቃ የኢቦላ ወረርሽኝ ቢያንስ 348 የጤና ባለሙያዎች በኢቦላ ቫይረስ መያዛቸውንና ከመካከላቸውም 186ቱ መሞታቸውን የዓለም የጤና ድርጅት አስታውቋል። ከዚህ ጉዳት ግማሹ የደረሰው ደግሞ ላይቤሪያ ውስጥ ነው። ላይቤሪያ ውስጥ ከጤና ተቋማቱ ግማሽ የሚሆኑት ባለፈው ነሐሴ ተዘግተዋል። መንግሥት ለጤና ባለሙያዎቹ የመከላከያ አልባሳትን እስካሁን እንዳልሰጣቸው የጤና ባለሙያዎች ማኅበሩ ይናገራል። ሁለቱም ማለትም የላይቤሪያም የሴራሊዮን መንግሥታት እንዲሁም ዓለም አቀፎቹ መንግስታዊ ያልሆኑ የረድኤት ድርጅቶች ለህሙማኑ ድጋፍና እንክብካቤ ህክምና ለመስጠት በኢቦላ የሞቱትንም ለመቅበር በቅድሚያና በስፋትም የሚተማመኑትና የሚመረኮዙት በሀገሬው ሰራተኛና ባለሙያዎች ላይ ነው። የላይቤሪያ የጤና ባለሙያዎች ከፊታችን ሰኞ ጀምሮ ስራ እናቆማለን ሲሉ መዛታቸው ብዙ ስጋት አሳድሯል። በፍጥነት እያደገ ያለውን የህክምና ፍላጎት ለመድረስ ሲባል ተጨማሪ የኢቦላ እንክብካቤ የጤና ማዕከላትን ለመክፈት ታስቦ የነበረውን እቅድም ያስተጓጉላል። በነገራችን ላይ በኢቦላ እየታመመ ያለው ሰው ቁጥር በየወሩ በእጥፍ እየጨመረ መሆኑን ባለሙያዎቹ እየተናገሩ ነው። በላይቤሪያ የዓለም የጤና ድርጅት ተወካይ የሆኑት ዶክተር ፒተር ግራፍ የአድማውን ሐሳብ እንዲቀይርና እንዲሰርዘው ለጤና ባለሙያዎች ማኅበሩ ጥሪ አስተላልፈዋል።
This is not the moment to compromise all you have achieved and all your dedication.
እስካሁን የሰራችሁትና የጨበጣችሁትን ውጤት እንዲሁም ቁርጠኝነታችሁን በማልመጥ የምታባክኑበት ወይም አደጋ ላይ የምትጥሉበት ጊዜ አይደለም። አሁን ማልመጥ ወይም ማስገም ማለት አገልግሎቶቹና አጥራታቸው ተናዱ ማለት ነው። ማልመጥ ወይም ማስገም ማለት እስካሁን ሲሰሩ የቆዩትና ወደፊትም ለመስራት በሚፈለጉት ላይ እጅግ የበዛ ሥራ መጫን ለአደጋም ይበልጥ እንዲጋለጡ ማድረግ ማለት ነው። እናም ማልመጥ ወይም ማስገም ማለት እነዛን የምትጨነቁላቸውን የምትንከባከቧቸውን ሰዎች ያላግባብ ለአደጋ አጋልጦ መስጠት ማለት ነው።
ይህንን የፊታችን ሰኞ እናደርገዋለን ሲሉ የላይቤሪያ የጤና ሠራተኞች ወይም ማኅበራቸው የዛቱትን አድማ የሀገሬው ሰው እየጠራው ያለው አልምጥ ወይም አስግም በሚል ስያሜ ነው። በእርግጥ አሉ የደብሊው ኤችኦ የላይቤሪያ ተጠሪ ዶክተር ፒተር ግራፍ፣ የማኅበሩ ብሶት ለውይይት እንዲቀርብ አግባብነት ያለው ጉዳይ ነው። ደግሞም መንግሥቱ መፍትሔ ለመፈለግና ለማግኘት እየጣረ እየሠራ መሆኑንም ግራፍ አመልክተዋል።
የመጨረሻው ቅንብራችን ከቀድሞ የትግራይ ፕሬዝዳንት አቶ ገብሩ አስራት ጋር ሉዓላዊነትና ዴሞክራሲ በኢትዮጵያ በሚል ርዕስ በጻፉት መጽሐፍ ዙሪያ የተካሄደው አራተኛና የመጨረሻ ክፍል ውይይት በአዳነች ፍስሐዬ ይቀርባል።
አሁን ኤርትራውያን ከነጻነት ተመልሰው ወደ ኮንፌዴሬሽንና ፌዴሬሽን ለመመለስ
ምን አለው? ይሄ ምን አለ እንግዲህ እኮ ይሄ በብዙ መንገዶች እኮ ይሄዳል። እንኳን ከኤርትራ ጋር ከሶማሊያም ከኬንያም ከሱዳንም ጋር ይደረጋል። ይሄ እንግዲህ በአፍሪካ ህብረትም እኮ አሁን ይሄ የ2050 ግብ አፍሪካን ብትሆን በኮንፌዴሬሽን እኔ ከዛ በፊት መሆን አለበት ይሄ ነገር አስፈላጊ ከሆነ ማለት ነው እንጂ አፍሪካን ወደ አንድ የተባበሩት አፍሪካ ለማድረስም እኮ ግብ ተቀምጧል እኮ። ስለዚህ ይሄ እንግዲህ የማይሆንበት ምክንያት የለም። ከነበረው ታሪካዊ ግንኙነት ከነበረው የሁለቱ ህዝቦች ግንኙነት የተነሳ ከዛም ቀድሞ እነዚህ ሀገሮች የሆነ ፖለቲካዊ ትስስር ቢያደርጉ ይበጃቸዋል የሚል እንደ አማራጭ ነው እንግዲህ አንዱ አማራጭ ነው ማየው። ይሄ የእኛ የኤርትራውያንም ውሳኔ መሆን አለበት፣ የእነሱም ፍላጎት መሆን አለበት። ያ ካልሆነ ግን የኢትዮጵያ መብት የሚጠበቅበት ላይ ማትኮር አለበት። የኢትዮጵያ 90 ሚሊዮን ህዝብ ያላት አገር በታሪክም በህግም የባህር ባለቤት የነበረች አገር ከባህር ወጥታ ኢኮኖሚዋም የሚዳከምበት ከዛም በላይ ደግሞ የእሷ የጸጥታ የደህንነት ሁኔታ አደጋ ላይ የሚጣልበት ሁኔታ መኖር የለበትም። ይሄን ማስከበር አለባት እምላለሁ በሁለቱም ሀገሮች ፍቃድ። እንግዲህ ይሄ ሊሆን በሁለቱም ሀገር የዲሞክራሲ ስርዓትም የግድ ይመስለኛል። እንግዲህ ይሄ እንደ ስቴትመንት እንደ አባባል እኮ እነ ሻዕቢያዎችም እነ ኢሳያስም የሚሉት የነበረ ነው። ይሄ እንደማይሆን ተአምር አድርገው መታየት የለበትም። ይሆናል። ይሄ ካልሆነ ደግሞ የኢትዮጵያ ጥቅም ተከብሮ እንደገና መደራደር የኢትዮጵያ የባህር ባለቤትነት በሚያረጋግጥ መንገድ እንደገና መደራደር ወሰኑም መከለል ያስፈልጋል የሚል ነው ያለኝና ይሄ የሚሆንበት ሁኔታ ነው መታየት ያለበት እንጂ ከእንግዲህ ወዲያ በዚህ በባድመ በአንዳንድ ቁሻሽ መሬት ዙሪያ መነጋገር የለብንም። እንዲያውም ኢትዮጵያ ራሷን ማየት ያለባት እንዲሁ ከእነዚህ ጋር የተፎካከረች የምትኖር ሳይሆን ለዘጠና ሚሊዮን ህዝብ አገር ነች። በዚህ አካባቢ ያላትን ጥቅም ማስከበር ይኖርባታል። ከሀይል በመለስ ማለት ነው። አገራዊ ስሜት ያለው ፓርቲ ሲመራት፣ አገራዊ ስሜት ያለው መንግስት ከመራት ይህን ማሳካት ትችላለች። አሁን የጠፋው አገራዊ ስሜትና አገራዊ ወን ያለው መንግስት መጣል።
እዚህ ላይ እንግዲህ ቅድም የተቀሰቱት ውል አለ በአጼ ምኒልክና በጣሊያን የተደረገው ውል መሆኑ ነው። መጽሐፎ ላይ 189 ላይ ያሰፈሩት ነው ላንብበውና፣ ከአድዋ ጦርነት በኋላ በኢትዮጵያ በኩል አጼ ምኒልክ በኢጣሊያ በኩል ደግሞ ማጆር ኔራሲኒ በጥቅምት 17 ቀን 1889 ዓ.ም በአዲስ አበባ ከተማ ያደረጉት ውል አንቀጽ 5 በኢትዮጵያና የኢጣሊያ መንግስታት ተስማምተው እስከ ጨረሱ ድረስ የኢጣሊያ መንግስት ከዚህ ሀገር ለማንም መንግስት መስጠትና መልቀቅ አይቻለውም ይላል። ዛሬም የኢጣሊያ መንግስት ከእጁ ከያዘው ሀገር መልቀቅ ያማረው እንደሆን ለኢትዮጵያ መንግስት ይመልሳል ይላል። ኤርትራን መሆኑ ነው እንግዲህ። ኤርትራ ከጣሊያን ጋር በቅኝ ተገዥነት እንድትሰጥ በተደረገው ውል መሰረት ነው። እንግዲህ ዋናው ለዚህ ሁሉ ጠንቅ የሆነው ይሄ ውል ይመስለኛል። ራሱ ቋንቋው ከያዘው ሀገር መልቀቅ ያማረው እንደሆነ የሚለው ኤርትራ መሬትና እቃ ብቻ ሳይሆን ህዝብም የሚኖርበት ግዛት ነው አይደለም እንዴ? ያ ህዝብ ለጣሊያን ሲሰጥም ሆነ በቅኝ ተገዥነት ሲመለስም ሆነ ካሰኛቸው የሚመልሱት ካሰኛቸው ደግሞ የሚሰጡት ሳይሆን የራሱ ፍላጎት መታየት አልነበረበትም ወይ? ይሄስ ራሱ ግንዛቤ ውስጥ አይገባም ወይ?
እሱን አስገብቼ ነው የተናገርኩ ያለሁት። እንዲያውም ይሄ ውል እኮ መታየት ያለበት እንዲሁ መጽሐፉ ብቻ ሳይሆን ለምንድን ነው አጼ ምኒልክ ይሄን የተስማሙት የሚለው ነገር ነው መታየት ያለበት። ይሄ የተስማሙት እንግዲህ አንድ የነበረውን ህዝብ በኃይላቸው ጣሊያኖች በአስገዳጅነት እየወሰዱት ያለው ህዝብ ነው። አጼ ምኒልክ ይህን ሁሉ ስምምነት ያደረጉት ተገደው ያደረጉት ስምምነት መሆኑ መታወቅ አለበት። ማለት በ1885 ዓመተ ምህረት በርሊን እነዚህ ትላልቅ የሚባሉ መንግስታት እንግሊዝ፣ አሜሪካ፣ ጣሊያን እንደ አራተኛ መንግስትም አለ፣ እነዚህ ያደረጉት ውል አፍሪካን ለመቀራመት ነበር እና ኤርትራ በቁጥጥር የዋለችው በአጼ ምኒልክ ፍቃድ ሳይሆን ኤርትራን በኢጣሊያ ስር እንድትሆን እነዚህ መንግስታትም ተስማምተዋል እና አስገዳጅ ነው። እንዲያውም አንዳንድ የህግ ባለሙያዎች የሚሉት በአስገዳጅ የተፈጸመ ውል ተቀባይነት የለውም። ይህን ማየት ጠቃሚ ይመስለኛል። ያም ሆኖም ግን እዚህ ውልም ቢሆን ያ ህዝብ ከነ ህዝቡ ነው በትክክል ይህን የፈቀዱት የተስማሙት፣ እሳቸው የተስማሙት ተገደው የተስማሙት ጣሊያኖች በማንኛውም መንገድ ይህን ቢለቁ ወይ ለመልቀቅ ያማራቸው እንደሆን ለኢትዮጵያ ይመለሳል ይላል እና ይሄ ህዝቡም ጭምር ነው እንደዚህም ይዋሃዳል። ኢትዮጵያ ደግሞ ከዛ በኋላ ነው እንግዲህ ከአራት ዓመት በኋላ ነው በ1900 ዓመተ ምህረት የተዋዋሉትና በ1900 ዓመተ ምህረቱ የድንበር ማካለል ምናምን የሚባለው ውል ደግሞ በአንቀጽ 2 ላይ በቃ በማንኛውም ሁኔታ ነው የሚለው እሱ በማንኛውም ሁኔታ ኢጣሊያ ኢትዮጵያን የለቀቀች እንደሆን ኤርትራ ወደ ኢትዮጵያ ትታጠፋለች ወይ ትገባለች ነው የሚለው እና ከዛ በኋላ የተደረገው ውል ማለት ነው። ከማጆር ነራሲኒ ካደረገው ውል በኋላ የተደረገ ከአራት ዓመት በኋላም እንደዚህ ይላል እና እዚህ እንግዲህ ያለ ህዝቡ አይደለም እየተናገርን ያለ ነው። ኤርትራ ህዝብ አለ። አሁንም ሳቀርብ ህዝብ እንዳለ ግምት ውስጥ በማስገባት ነው እና እነዚህ አገሮች ኤርትራና ኢትዮጵያ ቀኝ ገዢዎች አስገድደው እስኪ ወስዷት ድረስ እስኪ አገር እስኪፈጥሩ ድረስ በኢትዮጵያ መንግስት ስር እንዲያውም በዘመነ መሳፍንት ሳይቀር ለኢትዮጵያ መሳፍንት ስትገብር የነበረ በተለይ ደጋውና ይሄ አንዳንዱ የባህር ዳር ከኢትዮጵያ ጋር ለዘመናት ነው ተሳስሮ የነበረ ህዝብ ነው ለማለት ነው።
እሺ፣ እንግዲህ አቶ ገብሮ አስራት ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ።
እኔም በጣም ነው የማመሰግነው።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከሰኞ እስከ አርብ ከምሽቱ 1-1:30 በ1431 መካከለኛ ሞገድ የሚያቀርበውን የዛሬ ልዩ ፕሮግራም እዚህ ላይ ያበቃ። በዚህ ፕሮግራም ሰኞ ነው የምንገናኘው። በኋላ በሶስት ሰዓት ግን በመደበኛው የአማርኛ ፕሮግራም ተመልሰን እንመጣለን። እስከዚያው ሰላም፣ ደህና ነው።
This program has come to you from the Voice of America, Washington.